ወጣቱ ይሰራል ወጣቷ ተሰራለች የሚለው የማስተር ካርድ ፋውንዴሽን ፕሮጀክት እንደ አውሮፓውያን አቆጣጠር በ2030 10 ሚሊዮን ወጣት ኢትዮጵያውያንን ስራ ለማስያዝ አለሞ በመስራት ላይ ያለ መሆኑ ይገለጻል። በ300 ሚሊዮን ዶላር መነሻ በጀትን በመደብ የተነሳው ዓለም አቀፉ ግብረሰናይ ድርጅት በተለያዩ የሙያ መስኮች የሰለጠኑ ወጣቶችን ከህሎት በማሳደግ ለስራ ቅጥር ዝግጁ ያደርጋል። የራሳቸውንም ድርጅት ማቋቋም ለሚፈልጉም የፈጠራ ዝንባል ያላቸው ወጣቶችም የገንዘብ ድጋፍ ያመቻቻል። ከራሳቸውም አልፈው ሌሎችን እንዲረዱ የሙያ የገንዘብና የአቅም ግንባታ ድጋፎችን እንደሚያደርግም ይናገራል። በአፍሪካ ወደ 30 ሚሊዮን በኢትዮጵያ ደግሞ 10 ሚሊዮን ወጣቶች በ10 አመት ውስጥ ስራ ለማስያዝ ስለተነሳው ድርጅትና ፕሮጀክቶቹ የሚያስረዱን አቶ አለማየሁ ኮንዴ ናቸው። ቀደም ሲል በሩዋንዳ አሁን ደግሞ በኢትዮጵያ የማስተር ካርድ ፋውንዴሽን ተወካይና የስራ መሪ የሆኑት አቶ አለማየሁ ኮንዴን ደረጀ ደስታ አነጋግሯቸዋል።
አቶ አለማየሁ ኮንዴ በተለያዩ የዓለም አቀፍ የትምህርት የረዲኤትና መንግስታዊ ያልሆኑ ድርጅቶች ውስጥ ላለፉት 25 አመታት አገልግለዋል። በሩዋንዳ በርካታ የወጣቶችን የሥራ ፈጠራና ልማት ፕሮጀክቶችን መምራትን ጨምሮ በደቡብ ምስራቅና አፍሪካ አገሮች ሰርተዋል። ቀደም ሲል በተለያዩ ሐላፊነት ለፕላን ኢንተርናሽናል እየሰሩ ሲሆን አሁን በኢትዮጵያ የማስተር ካርድ ፋውንዴሽን ተወካይ ናቸው። ድርጅቱ በኢትዮጵያ የሚያካሄደውን ዘርፈ ብዙ ፕሮጀክቶች በመምራት ላይ ይገኛሉ። በውጭው ዓለም እንደ ቪዛ ካርድ ካሽ ወይም ገንዘብን ተክቶ ለልውውጥ ከሚያገለግለው ማስተር ካርድ ጋር የማስተር ካርድ ፋውንዴሽን ያለውን ልዩነትና አንድነት በማስረዳት ይጀምራሉ።
ማስተር ካርድ ፋውንዴሽንን ያቋቋመው ማስተር ካርድ ክሬዲት ካርድ ካምፓኒ ነው። ማስተር ካርድ ፋውንዴሽን በፋይናንሻል ኢንክሉዥን እና በወጣቶች ኢምፕሎይመንት ላይ በወጣቶች ኤጁኬሽን ላይ እንዲሰራ ያቋቋመው ድርጅት ነው። እኛና አሁን ማስተር ካርድ ፋውንዴሽን እና ማስተር ካርድ ክሬዲት ካርድ ካምፓኒ ምንም አይነት ተጽዕኖ እና ግንኙነት የለም። ማስተር ካርድ ፋውንዴሽን በብቻው ፕራይቬት ፋውንዴሽን ሆኖ ካናዳ ላይ መሰረቱን ያደረገ በወጣቶች የስራ እድል ፈጠራ ላይ የሚሰራ ፕራይቬት ፋውንዴሽን ነው። ይሄ ድርጅት በኢትዮጵያ ውስጥ አሁን ትልቁ ኢትዮጵያ ውስጥ ሌሎች አፍሪካ ሀገሮች ውስጥ የሚሰራው ትልቁ ስራው ምንድን ነው? አንድን ችግር ለመቅረፍ ነው። ያ ችግር ምንድን ነው? በወጣቶች የስራ እድል ሁኔታ ላይ ነው።
ከሚያደርጋቸው ነገሮች አንዳንዶቹን ሊነግሩኝ ይችላሉ? ምንድን ነው ምን ማለት እንዴት አድርጎ ነው የሚቀርፈው?
እኔ ማስተር ካርድ ፋውንዴሽን ከገባ ወደ 10 አመቴ ሊሆን ነው እና ድሮ የምንሰራው ከቶሮንቶ ካናዳ መሰረት አድርገን ከቶሮንቶ ነበር የመጣን የምንሰራው በየሀገሩ። አሁን ግን በአሁኑ ጊዜ ግን ሁላ ወደ 10 ሀገሮች ውስጥ አፍሪካ ሀገሮች ውስጥ ራሳችንን ቤዝ አድርገን ማስተር ካርድ ፋውንዴሽን የስራ እድል ፈጠራን በተመለከተ ስንሰራ፣ አንደኛ እያንዳንዱ ሀገር ውስጥ ለወጣቶች የስራ እድል ፈጠራ የሚያስፈልጉት ሴክተርስ ምንድን ናቸው፣ በመንግስቱ የታወቀ ራሱ መንግስት ያወቃቸው የለያቸው ሴክተሮች ምንድን ናቸው በሚል ነው። አሁን ኢትዮጵያ ውስጥ 4 ሴክተሮች አሉ። እርሻ፣ የእርሻ ቢዝነስ፣ ቱሪዝም እና መስተንግዶ፣ ሶስተኛው ደግሞ የማኒፋክቸሪንግ ላይ ይሄ በተለይ ኢንዱስትሪ ፓርክ አካባቢ፣ አራተኛው ደግሞ ዲጂታል ቴክኖሎጂ። እነዚህ አራቱ ላይ ወደ 10 ሚሊዮን ወጣቶችን ከ2030 እንደ ፈረንጆች አቆጣጠር 10 ሚሊዮን ወጣቶችን ወደ ኢንቱ ዲግኒፋይድ ኤንድ ፉልፊሊንግ ወርክ ለማሻገር የተሟላ ወደ ተሟላ ስራ የሚወስድ ይሄ እንግዲህ ስራው ምንድን ነው? መቀጠር ሊሆን ይችላል፣ ወይም ደግሞ የራሳቸውን ቢዝነስ ከፍተው ሌሎች ወጣቶችን መቅጠር እንዲችሉ መሆን ይችላል። ያ ትልቁ አሁን እዚህ የምንሰራው ትልቁ ስራችን ምንድን ነው? ከሌሎች ድርጅቶች ጋር ከዓለም አቀፍ ከሎካል ከመንግስት ድርጅት ከግል ድርጅት ከሁሉንም ስራ መቅጠር ከሚችሉ ድርጅቶች ጋር እነሱን ፈንድ እያደረግን በኢትዮጵያ 300 ሚሊዮን ዶላር ፕሮግራም ነው ለአምስት አመት ይዤ የመጣሁት። ከዛ ውስጥ በአሁኑ ጊዜ ወደ 145 ሚሊዮን ዶላር ወደ 8-9 ፓርትነሮች ድርጅቶች ጋር ፈንድ እያደረግን ነው። እኛ ራሳችን ሳይሆን ከእነሱ ጋር ነው የምንሰራው ከፓርትነሮች ጋር እና እነዚህ ፓርትነሮች ለወጣቶች በተለያየ መልኩ መጀመሪያ ከስኪል ዲቨሎፕመንት ይመጣል። ምንድን ነው ምን አይነት ክህሎት ነው የሚፈልጉት ወጣቶች? ቴክኒካል ነው ወይስ የሚፈልጉት ላይፍ ስኪል ነው? ለህይወታቸው የሚሆን ስኪል ነው? ኢንተርፕረነርሺፕ ላይ ነው ስኪል ወይስ ደግሞ የመሪነት ስኪል ነው? ወይስ ደግሞ ከሂሳብ አያያዝ ጋር ነው? ወይስ ደግሞ ቢዝነስን ዲቨሎፕ ለማድረግ ቢዝነስ ዲቨሎፕመንት ስኪል ነው? እነዚህን ስኪሎች በሙሉ በተሟላ መልክ አሟልተው ከዛ በኋላ ወይም ወደ መቀጠር ድርጅቶች ውስጥ ድሮ መንግስት ድርጅት ብቻ ነበር የሚቀጥራቸው። አሁን የግል ድርጅቶች መቅጠር ይችላሉ። ብዙ ድርጅቶች ጋር የሚቀጠሩበትን መንገድ እንዲያመቻቹ ወይም ደግሞ የራሳቸውን ስራ የራሳቸውን ቢዝነስ የራሳቸውን ኢንተርፕራይዝ መስርተው ሌሎች ወጣቶችን መቅጠር የሚችሉበት ኢኖቬሽን በጣም ኢኖቬቲቭ የሆነ እንቅስቃሴ የሚሰሩ የሚያበረታታ ድርጅት ነው።
እነዚህ ድርጅቶች ለምሳሌ አብራችሁ ከእናንተ ጋር በአጋርነት የሚሰሩ ድርጅቶች ምን ያህል ይሆናሉ? እነማን ናቸው? በምሳሌነት የሚጠቀሳሉ?
መጥቀስ ይቻላል። በጣም ብዙ ናቸው። ለምሳሌ እንግዲህ አሁን ገና መጀመር እንግዲህ ከጀመር እነዚህ ኢትዮጵያ መተን ቤዛ አርገን ከጀመር ገና አንድ አመት ከምናምናችን ነው። ከአንድ አመት ከተወሰኑ ወራት ነው። ግን በዚህ አንድ አመት ከተወሰኑ ወራት ውስጥ ወደ 8 ነው ድርጅቶች ጋር አብረን እንሰራለን። ለምሳሌ ምሳሌ ልስጥህና ኢሲፒ የሚባል ኢንተርናሽናል ሴንተር ፎር ኢንሴክት ፊዚዮሎጂ ኤንድ ኢኮሎጂ የሚባል ፓን አፍሪካን ድርጅት አለ። ከእነሱ ጋር ለምሳሌ በሐርና በንብ ቴክኖሎጂ ላይ ተሰማርተው 100,000 ወጣቶችን ወደ ስራ ለማሰማራት በዛ ቴክኖሎጂ ራሳቸውን እንዲችሉ ለማድረግ በሁሉም ክልሎች ላይ የሚሰራ ድርጅት ነው። ለምሳሌ ኢሲፒ ብትወስድ ለምሳሌ ኤስኤምጂ የሚባል ድርጅት አለ። ከዛ ድርጅት ጋር ወደ 240,000 ወጣቶችን በእርሻ ላይ ፍላገሮች እና በአዲስ አበባ አካባቢ የሚሰራ ነው። ለምሳሌ ፈርስት ኮንሰልት የሚባል ድርጅት አለ። ከዛ ድርጅት ጋር ወደ 160,000 ወጣቶችን ወደ ስራ ለማሰማራት በኢንዱስትሪያል ፓርክ ዙሪያ ያሉ ማይጠቃቅንና አነስተኛ ኢንዱስትሪዎችን ወደዛ አካባቢ ያሉትን ለመርዳት የሚያስችል ወደ ኢንዱስትሪ ፓርክ የሚገቡ ወጣቶችን ክህሎት በመስጠት ለስራቸው ብቁ እንዲሆኑ ገብተው ደግሞ በሚሰሩበት ጊዜ ደግሞ ከፍተኛ እንቅስቃሴ አድርገው ለራሳቸውን ህይወት የሚለውጡበትን መንገድ ከዛ ቢወጡ ደግሞ ተመልሰው የራሳቸውን ስራ የሚጀምሩበትን መንገድ ለማድረግ ለምሳሌ ከኢትዮ ጆብስ ከምንለው ጋር ኢንፎማይን ሶሉሽንስ የሚባል ድርጅት ነው። ከነሱ ጋር ደረጃ አካዳሚ በሚባል ኢንተርቬንሽን ነው የምንሰራው። ይሄ ደግሞ ዩኒቨርሲቲ ተማሪዎች ከዩኒቨርሲቲ ሲወጡ ጨርሰው ይወጣሉ ወይም ደግሞ መጨረሻ ዓመት ላይ ይሆናሉ። ተመርቀው የተለያየ ስኪል አግኝተው ወደ ስራ የሚቀጠሩበትን መንገድ የሚያመቻች ነው። ይሄ አሁን የእኛ እንቅስቃሴ ክህሎቱን ብቻ ሳይሆን ስራ ማግኘትም አለ። ስራ ለማግኘት ደግሞ በመሀል ላይ ምንድን ነው የሚያስፈልጋቸው? አገናኝ ያስፈልጋል። ኢትዮ ጆብስ ይህን ነው የሚሰራው። አገናኝ ብቻ ሳይሆን ደግሞ ፋይናንስ ያስፈልጋቸዋል። ኢንተርቬንሽን ያስፈልጋል። ይሄንን ፋይናንስ አክሰስ ቱ ፋይናንስ ወይም ደግሞ የገንዘብ ተደራሽነት ቴክኖሎጂ ያላቸው ልጆች አቅም ኖሯቸው አንዳንድ ቢዝነስ ለመክፈት የሚችሉ ወጣቶች እነሱ ወደ ስራ ለማሰማራት ደግሞ ሁሉም ኤስኤምጂን ብትል ኢሲፒን ብትል ፈርስት ኮንሰልትን ብትል ኢንፎማይን ሶሉሽንስ ወይም ኢትዮ ጆብስ እነዚህ በሙሉ ይሄን ነው የሚሰሩት። ሌላው ምናልባት ክፍያ የሚባል የቴክኖሎጂ ካምፓኒ አለ። ይሄ ክፍያ ደግሞ ኢኮመርስ ፕላትፎርም ይሄ ምንድን ነው የምትለው ወጣቶች የራሳቸው የሚያመርቱ ምርት ኖሯቸው የራሳቸው ኢንተርፕራይዝ ኖሯቸው የሚያመርቱትን ነገር ለመሸጥ እንዳይቸገሩ የሚያደርግ ኦንላይን ፕላትፎርም በመፍጠር ለወጣቶች ጥሩ እንትን የሚያመቻች ድርጅት ነው። እነሱን ጋር እንሰራለን። እነዚህ ሁሉ ከኛ ፈንድ መቀበላቸው ብቻ ሳይሆን እነሱም ራሳቸው በከፍተኛ ደረጃ ተንቀሳቅሰው ይሰራሉ። እስካሁን ባለን አንድ አመት ጥሩ ተሞክሮ ነው። ግን እስካሁን የነገርኩ ያንግ አፍሪካ ወርክስ የሚለው አጠቃላይ ማስተርካርድ ፋውንዴሽን በኢትዮጵያም በሌሎች ሀገሮችም የምንሰራበት ስትራቴጂ ነው። ያንግ አፍሪካ ወርክስ ማለት ወጣቱ ልጅ ወጣቷ ትሰራለች ለሚል ነው። አዘ ማስተርካርድ ፋውንዴሽን ዩጋንዳ ብትሄድ ዩጋንዳዊት ወጣት ትሰራለች። ኢትዮጵያ ስትመጣ ኢትዮጵያዊ ወጣት ይሰራል። ኬንያ ብትል እንደዛ ነው። ሩዋንዳ፣ ሁሉ ቦታ እንደዚህ ነው። እና እኔ እዚህ ከመምጣቴ በፊት ሩዋንዳ ይህንን ፕሮግራም በሩዋንዳ ዲቨሎፕ አድርጌ እና ኢምፕሊመንት ሳደርግ ቆይቼ ነው የመጣሁት እና ለኢትዮጵያ ብዙ አልከበደኝ።
የሩዋንዳን ነገር ካነሱት እሱን አነሳ ቦታለሁ ብዬ ነበረ የወታደ ኮንሳይ እና ምንድን ነው በሩዋንዳ ያዩት ልምድ እና ያንን ወደ ኢትዮጵያ ማምጣት የሚቻልበት ሁኔታ አለ? ምንድን ነው ስለሱ ሊነግሩን የሚችሉት ነገር ነው?
አዋል ጥሩ ጥያቄ ጠየቀ። እንደረጀኝ ነው ገና ኢትዮጵያ ስትራቴጂ ኢትዮጵያ ለመምጣት ስትራቴጂ ዲዛይን ስናደርግ በኢትዮጵያ ጆብ ክሬሽን ኮሚሽን በስራ እድል ፈጠራ ኮሚሽን አስተባባሪነት ኢትዮጵያ ያሉ ዋና ቁልፍ ሚኒስትሪ ኤክስፐርቶችን ወደ ሩዋንዳ ጋበዝኳቸው። እኔ ሩዋንዳ እዛ ካንትሪ ሄድ ነበርኩና ሩዋንዳ ጋበዝኳቸውና ለአንድ ለሳምንት ሲሉና ሩዋንዳ ያሉ አንዳንድ ነገሮችን እያቸው ብዬ ሩዋንዳ ብዙ መማር የምችለው ነገር አለ። ለምሳሌ ሩዋንዳ ዲቨሎፕመንት ቦርድ የሚባል አለ። እዛ ዋን ስቶፕ ሾፕ የሚባል ቢሮ አለ። አንድ ወጣት እዛ ቢሮ በገባ በሶስት ሰዓት ውስጥ ትንሽም ድርጅቱን ተመዝግቦ ፍቃድ አግኝቶ ከዛ በኋላ የታክስ ስታተሱን አግኝቶ ገንዘብ ከየት እንደሚያገኝ በቃ በሞባይል ያንን በሶስት ሰዓት ጊዜ ውስጥ ተመዝግቦ ይጨርሳል። እና ያ አሁን ለወጣቱ በጣም እንትን ነው። ወደሚቀጥለው ስራ ያሸጋግረዋል እና አንድ ቢዝነስ ለቢዝነስ ዲቨሎፕመንት አሁን እዚህ ማገር የእንቅስቃሴው ከፍ እያለ ነው። እዚህ ማይቻለኝ እና ኢዝ ኦፍ ዱይንግ ቢዝነስ በጣም ቀላል ነው። እዛ አንድ ሰው ቢዝነስ ለመስራት ከፈለገ ፕራይቬት ሴክተር ላይ ለመንቀሳቀስ ከፈለገ ኬት ገንዘብ ያገኛል፣ እንዴት ያገኛል፣ በምን መንገድ ነው የሚሰራው፣ ማንን ኮኔክት ያደርጋል። በተመዘገበ በተወሰነ ደቂቃ ውስጥ ወይም በተወሰነ ደቂቃ ውስጥ ሞባይል ፎን ውስጥ ሁሉም ኢንፎርሜሽን ያገኛል። የት መሄድ እንዳለበት ያውቃል፣ ምን ማድረግ እንዳለበት ያውቃል፣ ምን ያህል ጊዜ የታክስ ፍሪ ታክስ እገዛ እንደሚያገኝ ያውቃል። ከዛ በኋላ ደግሞ በእንቅስቃሴ ውስጥ ደግሞ የሚያስፈልገው ችግር ካለበት የት እንደሚሄድ ያውቃል። ይህ ለወጣቶች ከፍተኛ እንቅስቃሴ ነው። በሞባይል ነው የሚከፈለው። እንደዚህ የብር ትራንዛክሽን ወይም የሩዋንዳ ሺሊንግ ትራንዛክሽን አይኖርንም። ብዙ ሁሉ ነገር በሞባይል ነው። ሴቭ ማድረግ ይችላል። እንትን ብድር ለማግኘት በጣም ብዙ ችግር የለባቸው። ምክንያቱም ብዙ ድርጅቶች እነሱን ይሄ የመያዣ ምንድነው ኮላተራል የሚባለውን ነገር የሚሸፍኑላቸው ፈቃደኛ ድርጅቶች ይኖራሉ። እንደዛ ነው። እኛ ማስተርካርድ ፋውንዴሽን ውስጥ እዛ የምንሰራው ትልቁ ስራ በሁለት ትልልቅ ስራ ነው ያለን እዛ። አንደኛው የቱሪዝም እና ሆስፒታሊቲ ላይ ነው። ሩዋንዳ በጣም ጥሩ የቱሪዝም መስህብ አላት። በቱሪዝም ቫሊ ቼን ደግሞ በጣም ብዙ ነው። ሆቴሎች አሉ፣ አርቲፋክት የሚሸጡ ወጣቶች አሉ፣ ቱሪስት ጋይድስ አሉ። በሆል ቫሊ ቼን በሆል እቺ ትንንሽ ሰንደቅ ዓላማ ባንዲራ የምትሰራ ምግብ የሚሰሩት በሆል ቫሊ ቼን ላይ ነው የምንሰራው እና እዛ ላይ ወደ 40,000 ወጣቶችን እንዴት አድርገው እንደሚሰማሩ ነው ዲዛይን ያደረግነው እና በዚህ ላይ ሩዋንዳ መንግስት ደግሞ በጣም ከፍተኛ ደረጃ ወጣት ሰፖርት ያደርጋቸዋል። ሌላኛው ትልቁ ስራችን ሩዋንዳ ውስጥ ምናልባት ለኢትዮጵያም ትምህርት የሚሆነው በተለይ ሰከንደሪ እና ኤሌመንተሪ ስኩል አስተማሪዎች ላይ ፎከስ ያደረገ ነው። ደረጀ ብጠይቅ አሁን አንተን የሰከንደሪ ስኩል አስተማሪ የት እንዳለ ታውቃለህ? የሰከንደሪ ስኩል ሳይንስ አስተማሪ የት እንዳለ ታውቃለህ? የት አታውቅም። በህይወቱ የት እንዳለ ምን እንደሚሰራ ወይም ደግሞ የኬሚስትሪ አስተማሪ የማትስ አስተማሪ ኤግዛክትሊ ያ ነው። ብዙዎቹ ሰከንደሪ አስተማሪዎች ዩኒቨርሲቲ አስተማሪዎች ጥሩ አይከፈላቸውም። አንድ ቦታ ላይ ይገባሉ፣ ከዛ በኋላ እዛ ቀሩ። እዛ ከቀሩ በኋላ ይወልዳሉ። ሌላ ፕሮሞሽን ካላገኙ ወይ ትምህርት ካላገኙ ወይ ብቻ በዛው ድሮ በተማሩት ላይ ይቀራሉ። ይህንን ብዙዎች አፍሪካ ሀገሮች ውስጥ ይሄ ትልቁ ችግር ነው። ስለዚህ ሰከንደሪ ስኩል ላይ ለሚያስተምሩ አስተማሪዎች ትልቅ ካፓሲቲ ቢልድ የሚያደርግ ፕሮግራም ዲዛይን አድርገናል እና በከፍተኛ ደረጃ ሰከንደሪ ስኩል አስተማሪዎችን ወደሚቀጥለው ብቃት በማብቃት 21ኛ ሴንቸሪ ቴክኖሎጂ 21ኛ ሴንቸሪ ትምህርታቸውን ማጎልበት ከዛ በኋላ መንግስትም ሪኮግናይዝ አድርጓቸው ፕራይቬት ሴክተሩን ሪኮግናይዝ አድርጓቸው ወደሚቀጥለው ደረጃ ማብቃት የእነሱ መነቃቃት ተማሪዎቹን ወጣቶችን እንደገና መልሶ ያነቃቃል። ስለዚህ የሩዋንዳው ፕሮግራማቸው ለኢትዮጵያ ትልቁ ትምህርት ለኢትዮጵያ የሚሆነው በተለይ ጥቃቅን እና አነስተኛ ምንድን ነው ኢንዱስትሪዎች ላይ ቱሪዝም ቫሉ ቼን ላይ የሚናት ቼን የላቸውም። ከምግብ ከምታበስለው ሴት ጀምሮ ቱሪዝምን ከኤርፖርት ጀምረ ከጎሬላ የሚታይበት ቦታ ድረስ ብቻ ማአት ነገር አለ። ወይም ደግሞ የኮንፈረንስ ቱሪዝም አላቸው። በጣም ትልልቅ ሆስፒታሎች፣ ትልልቅ ኮንፈረንስ ሆሎች አሏቸው። እንዴት አድርገው እንደሚስቡ ወጣቶች በኮንፈረንስ ቱሪዝም ላይ ምን ያህል ፓርቲሲፔት እንደሚያደርጉ ሆቴሎች ላይ ከሆቴል መስተንግዶ ከታች ጀምሮ እንዴት አድርገው እንደሚሰሩ በተለያዩ ቦታ ላይ ሆቴል ውስጥ እንደሚሳተፉ ማመን ያቅታል። በጣም ብዙ ወጣቶች በዚህ በቱሪዝም እና ሆስፒታሊቲ ላይ ፓርቲሲፔት ያደርጋሉ እና ኢትዮጵያ ትልቁ ተስፋችን ያ ነው። አሁን በጣም ብዙ ሆቴሎች አሉ። ቱሪዝም እና ሆስፒታሊቲ አንዱ ትልቁ አቅጣጫ ነው መንግስት የሚያስቀምጠው። እኛም አዘ ፕራዮሪቲ ሴክተር መተን ያየ ነው። ከመንግስትም ጋር አላይን የምናደርገው ቱሪዝም እና ሆስፒታሊቲ አንዱ ሴክተር ነው። ያ ማለት እንግዲህ ቱሪዝም እና ሆስፒታሊቲ ከሆቴሎች ጋር መስራት ብቻ አይደለም፣ ከነሱ ጋር በዛ አቅጣጫ ሊሰሩ የሚችሉ በጣም ብዙ ወጣቶች አብሮ ሊሳተፉ ይችላሉ። ከመኪና መንዳት ከታክሲ መንዳት ጋር የተገናኘ ከምግብ ማብሰል ጋር የተገናኘ ቱሪስቶችን ወዲያ ወዲህ ከመውሰድ ጋር እንደውም ቨርቹዋል ቱሪዝምን ሁሉ ለመጀመር የሚቻልበት ኮንዲሽኖች አሉ። አንዳንድ ፕሮፖዛሎች እየመጡ ነው። በጣም ኢኖቬቲቭ የሆኑ ፕሮፖዛሎች ላይ በቱሪዝም መስክ ላይ ልንሰራ የምንችልበት
ይህንን ልምድ አሁን እነዚህ የዘረዘሩልኝን ልምዶችና ተሞክሮዎች በኢትዮጵያ ተግባራዊ ለማድረግ እስካሁን ምን ተስፋ አይተዋል? ምን ያህል እየሰሩበት ነው? በዚህ ዙሪያ ላይ
እንግዲህ እኔ እዚህ እኔ ከመጣሁ አንድ አመት ከምናምኔ ነው እና
በዚች አጭር ጊዜ ቢሆን ማለቴ ነው።
ኢትዮጵያ የተመለስኩት ከ17 ዓመት በኋላ ነው እና ከዚህ በፊት ኢትዮጵያ መተን ለመስራት ብዙ ጊዜ እንሞክርና ወይ ስቴት ኦፍ ኢመርጀንሲ ይኖራል ወይም ደግሞ የተለየ ነገር ችግር አለ ይባልና እንመለሳለን። አሁን ግን ከመጣም በኋላ ዲጂታል ቴክኖሎጂ መጠቀም መቻል፣ ባንኮች የማበደር ፈቃደኝነት መጨመር፣ ብዙ የወጣትን ተቀጣሪነት ወጣትን ወደ ስራ ሊወስድ የሚችሉ ኢንፍራስትራክቸር ኢንፍራስትራክቸር መዋቅሩ እየሰፋ መጥቷል። ትንሽ የሚያበረታቱ ሁኔታዎች ብዙ አሉ። ለምሳሌ አሁን እኔ አንድ ምሳሌ ልስጥህ። አሁን አንድ ለ24,000 ወጣቶች 24,000 ማይክሮ ኢንተርፕራይዞችን በዚህ በኮቪድ ምክንያት ከስራ ወጡ። በቃ ጠቅላላ ኮቪድ ሲመጣ በሙሉ እነዚህ ማይክሮ ኢንተርፕራይዞች ልክ በቃ ምንም ማድረግ አልችልም፣ ሰራተኞቻቸው ሁለትም ሶስት የሚኖራቸው ስራቸውን በት ነው ተለዩ። አሁን እነዚህን ወደ መልሶ እንዲያገግሙ ለማድረግ ስሞል ኢንተርፕራይዞችንም 4, 5, 10 ሰው የቀጠሩ ድርጅቶችንም በት ነው ራሳቸውን የወጡትን ወደ ስራ ለመመለስ አሁን አንድ ሬዚሊየንስ ፈንድ የሚባል ወደ 24-25 ሚሊዮን ዶላር ፕሮግራም እንትን አደረግን፣ ከፈትን። እንግዲህ ልንሰራ የፈለግነው ከማጋር ነው ከባንኮች ጋር ነው እና ትልቅ ኢምፕሩቭመንት ነው። ባንኮች ፈቃደኛ ሆነው እነሱም ራሳቸው ምናልባት አንዳንድ ወጣቶች መክፈል ባይችሉ ከቨር ለማድረግ እንዲቻል ሁሉ ተብሎ ካለምንም ኮላተራል ካለምንም አስገዳጅነት ይሄንን አስይዝ ይሄንን አታስይዝ ሳይባሉ ወጣቶች ገንዘብ በቅድሚያ የሚያገኙበትን መንገድ ዲዛይን ለማድረግ ከሌሎች ከጆብ ክሬሽን ኮሚሽን ከፈርስት ኮንሰልት ጋር ከክፍያ ጋር እና ዳሽን እና አዋሽ ባንክ ጋር በመተባበር አሁን ትልቅ እንቅስቃሴ ነው። እኔ ከዛሬ 2 ዓመት በፊት እኔ ከዳሽን ባንክ ወይም ከአዋሽ ባንክ ጋር ለመስራት እንመጣለን ብለን አያሰብም። ምክንያቱም ሪጂድ ነው፣ ፖሊሲያቸው ነው የምንሰማው። ከወጣቶች ጋር ለመስራት ኢንፍራስትራክቸር የላቸውም። እነዚህን ወጣቶችን በተለይ ማይክሮ እንደ ስሞል ኢንተርፕራይዞችን እንደ ፓርትነር፣ እንደ አጋር፣ እንደ ደንበኛ ወደፊት ደንበኛ ለማድረግ አስበዋቸው አሉ። አሁን ግን ስታይ ብዙዎቹ ባንኮች ዲፓርትመንት አላቸው፣ ማይክሮ ኤንድ ስሞል ኢንተርፕራይዝ ዲፓርትመንት አላቸው። ለወጣቶች ኦፕንሊ ራሳቸውን ከፍተው ለማበደር ያስባሉ። አንድ ይሄ ነው ትልቁ ለውጥ። ደግሞ ሌላ ኢትዮጵያ ውስጥ ያየሁት ቴክኖሎጂ ላይ ደግሞ በከፍተኛ ደረጃ ወጣቶችን የሚያመጡትን ቴክኖሎጂ ወይም ወጣቶች የሚሆን ቴክኖሎጂን ይበልጥ እያቀላጠፈ ነው። አሁን ዴሊቨሪ አዲስ ለምሳሌ የዛሬ 8 ወር እና ኮቪድ ከመምጣቱ በፊት ዴሊቨሪ አዲስ ምን ያህል ምግብ ነው በየቦታው የሚያሰማር የሚሰጠው ወይም ያው ላይክ የኡበር ፉድ ወይም ላይክ ካናዳ እና አሜሪካ ውስጥ በኡበር በተለያዩ ዴሊቨሪ እንትኖች ውስጥ ምግብ ከአንድ ሆቴል ወደ ሌላ ሆቴል ማመላለስ ኢትዮጵያ ውስጥ አልነበረ። አሁን ባለፉት 1 ዓመት ውስጥ እንኳን ምን ያህል ኢኮመርስ ፕላትፎርሞች፣ ምን ያህል ወጣቶች በሞተር ባይክ፣ ምን ያህል ቤተሰቦች ምግብ እየሰሩ ከቤታቸው ሰርተው በተለያዩ ሚንስ ከቤታቸው ሳይንቀሳቀሱ ምግቡ ሌላ ቦታ እንዴት እንደሚደርስ ስታይ፣ ምን ያህል ሰዎች እንደተቀጠሩ ስታይ፣ በጣም ብዙ ነገር ኦፕን አፕ አድርጓል። ትልቁ ችግር ኢንፍራስትራክቸር ነው። ትልቁ ችግር ኢኔብሊንግ ኢንቫይሮንመንቱን ወጣቱን ሊያነቃቃ የሚችል ወጣቱን አቅም ሊሰጠው የሚችል አይነት ኢንቫይሮንመንት ነው። በገንዘብ ብትል፣ በተደራሽነት ብትል፣ በቴክኖሎጂ ብትል፣ በአጠቃላይ በሐዋላም ሁሉ ብትል እነዚህን ለማቀላጠፍ የሚቻል ፕሮሰስ አልነበረም። ድሮ በጣም የሚቸገር ነበር። እኛ ከቶሮንቶ ሆነን ስንሰራ ከፓርትነሮቻችን ጋር ሁል ጊዜ ቻሌንጅ ነበር የሚያወሩልን። አሁን እኛ እዚህ ያለ ነው በጣም ጥሩ እየሄደ ነው እና ኮቪድ ባይመጣ ኖሮ አክቹዋሊ እኔ የ300 ሚሊዮን ዶላር ፓኬጅን ኦልሞስት ጨርሼ ነበረ። ግን ኮቪድ ቢመጣም ምንም ችግር አልነበረም። ኮቪድ ስለመጣ ደግሞ የኮቪድን ቻሌንጅ እንደ ኦፖርቹኒቲ ተጠቀምንበት እና ደግሞ ወጣቶችም ረዱን፣ ፓርትነሮቻችንም ረዱን። ኮቪድ ችግር ነው፣ ወጣቶችን ከስራ አባረረ፣ ግን ቴክኖሎጂን መጠቀም ቻል።
በዚህ በኮቪድ ወቅት ከደረሰባችሁ ተጽዕኖ አንደኛው በርካታ ወደ 1.5 ሚሊዮን የሚሆኑት ነው ያሉኝ፣ እነሱን ወጣቶች ከማምጣት ይልቅ ወደ ተወሰኑ ወጣቶች ላይ እንድታተኩሩ ብዙ ሰዎች ለመርዳት እንዳትችሉ አድርጓችኋል፣ እንቅስቃሴያችሁን ገድቧል ከነገሩኝ ነገር ውስጥ እና በጣም የሰጣችሁንም እድል አብራችሁ ገልጸዋል። ቅድም ኮቪድ ጉዳት ብቻ ሳይሆን ጥቅምም ያለው መሆኑን በሁለት መንገድ ነው የገለጹልኝ።
አዎ እንግዲህ የደረጀ በነገራችን ላይ 10 ሚሊዮን ማስተርካርድ ፋውንዴሽን አዘ ፋውንዴሽን 30 ሚሊዮን ወጣቶችን ነው በአፍሪካ ውስጥ ወደ ዲግኒፋይድ ኤንድ ፉልፊሊንግ ጆብስ ለመውሰድ እንትን ያደረገው ስትራቴጂ ያንግ አፍሪካ ወርክስ ወጣቷ ትሰራለች ወጣቱ ይሰራል የሚለው ስትራቴጂያችን በ2030 30 ሚሊዮን ነው። ከዚህ 30 ሚሊዮን ውስጥ 10 ሚሊዮን ናይጄሪያ፣ 10 ሚሊዮን ኢትዮጵያ፣ የተቀረው 10 ሚሊዮን ለ7-8 ሀገሮች ነው እና ኢትዮጵያ 10 ሚሊዮን ማስተርካርድ ፋውንዴሽን እና ፓርትነሮቹ ለብቻ ነው 10 ሚሊዮን ያወጣ ወጣቶችን ወደ ስራ እንወስዳለን ብለን ያስር ነው። የስ መንግስት የራሱ እንትን አለው ፕላን አለው፣ ግን መንግስትን ማገዝ እንፈልጋለን። በ2030 እንደ ፈረንጆች 10 ሚሊዮን ወጣቶች ብቻ አይደለም ከስራ አጥ የሚሆኑት ከዛ በላይ ናቸው። እኛ 10 ሚሊዮኑን እናግዛል። የዛን ጊዜ 25 ሚሊዮን በዛ ታይም 25 ሚሊዮን ይሆኑ 20 ሚሊዮን ይሆኑ፣ ግን 10 ሚሊዮኑን እኛ ለማገዝ እኛ ለ10 ዓመት እስከ ባይ 2030 ያንግ አፍሪካ ወርክስ ፕሮግራም ዲቨሎፕ አድርገን መተን በሁሉም ሀገሮች ላይ ኦፊስ ከፍተን ስታፍ ቀጥረን ሁሉም በተቻለ መጠን ሎካል ስታፍ ለኢትዮጵያ ውስጥ ኢትዮጵያዊ፣ ዩጋንዳ ውስጥ ዩጋንዳዊ፣ ሌሎች ደግሞ ፓን አፍሪካን ስታፎች ከእያንዳንዱ ሀገር ሁሉ ከተን በትራክ በጀመርንበት ጊዜ ነው። ጥሩ በቃ ኦልሞስት ግን 6 ወር 7 ወር መንገድ ላይ ያለን ነው ኮቪድ የመጣው እና ያ ሶ ምን እናድርግ ብለን አሰብና አዝ ፋውንዴሽን ሲኒየር ሊደርሺፕ ቲሙም አዝ ፋውንዴሽን ዲፍረንት ዲፓርትመንት ተሰበሰብና ምን እናድርግ ብለን ወሰን። ትልቁ በጣም በፈጣን መልኩ ስትራቴጂ አዲስ ስትራቴጂ ዲቨሎፕ አደረግን እና የኛ ቦርድ ኦፍ ዳይሬክተርስም አፕሮቭ አደረጉልን ኮቪድ-19 ሪከቨሪ ኤንድ ሬዚሊየንስ ፕሮግራም የሚባል ከፈተን። ምንድነው ኮቪድ-19 ሪከቨሪ ኤንድ ሬዚሊየንስ ፕሮግራም ማለት ምንድነው? በኮቪድ-19 ምክንያት ለደረሰባቸው ወጣቶች እና አጋሮቻቸው ወይም ደግሞ ቢዝነሳቸው ወይም ደግሞ መንግስትም ቢሆን የተለያዩ ኢንስቲትዩሽንስ አዳጊ መፍትሄ ለሚያስፈልግ ኢሚዲየትሊ ሰፖርት ለሚዳረግ ላይክ እንደ ኢመርጀንሲ አይነት ለምሳሌ ኢትዮጵያ ቀይ መስቀል ማህበር በዛ አጭር ጊዜ ውስጥ በጣም ብዙ ወጣቶችን መመገብ ይፈልጋል። መንኩራሪ ተጋሮችን ብዙ መድረስ ይፈልጋል። የዛን ጊዜ የውሃ እጅ መታጠቢያ ውሃ ሳኒታይዜሽን ማድረግ ቀላል አይደለም። ፊት ማስክ እና ሌሎች መከላከያ እንትኖችን ማግኘት ቀላል አልነበረም እና ብዙ ቦታ መድረስ ይፈልጋል። አሁን ያ ኢሚዲየት ሰፖርት የምንለው ፓርት ውስጥ ይሆናል። ሌላው ደግሞ ሚዲየም ተርም ሰፖርት የምንላቸው አሉ። እነዚህ ሚዲየም ተርም ሰፖርት የምንላቸው ባልትንሽ አቅም ኖሯቸው የተረፈች አቅም ኖሯቸው ወደፊት ለመሻገር የሚያስፈልጋቸው ሰፖርት እርዳታ ቢያስፈልግ ያንን የምንረዳበት መንገድ ነው ሁለተኛው። ሶስተኛው ደግሞ ለሎንግ ተርም ለረጅም ጊዜ ራሳቸውን ወደሚቀጥለው ደረጃ አሻግረው የሚሄዱበትን እርዳታ ማድረግ ማለት ነው። እና ኢትዮጵያ ውስጥ በዚህ እንትን ሲጀመር ከቀይ መስቀል ጋር ነው ወደ 3.2 ሚሊዮን ዶላርስ ፕሮግራም ሰጠን እና ትልቁ እንቅስቃሴያቸው እዛ ላይ የነበረው ለወጣቶች፣ ለእናቶች፣ ለተቸገሩ በሁሉም አካባቢ ሰሰብተብል ለሆኑ ቨልነራብል ለሆኑ ግሩፖች በጣም በከፍተኛ ደረጃ ሊጠቁ ይችላሉ ለሚደረግ እርዳታ ምግብም ሊሆን ይችላል፣ ቁሳቁስም ሊሆን ይችላል። ያንን ገዝተው እንዲስንት እንዲሉ ያንን ሰፖርት ያደርግ ነው። ሌላኛው ትልቁ በጣም ሁል ጊዜ መናገር የምፈልገው እና ሁላችሁም ልታዩት የምፈልገው 12 ፋብሪካ ኦነር ሴቶች አሉ። ብዙ ህይወታቸውን ሲወጡ ሲወርዱ የነበሩ ስለዚህ ላይክ ፋሽን ኢንዱስትሪ ላይ ያሉ፣ ኮተን ጋርመንት ኢንዱስትሪ ላይ ያሉ፣ ሌዘር ላይ ያሉ ወጣቶች ሴቶች አሉ። ያንግ ናቸው፣ ወጣቶች ናቸው። ከዩኒቨርሲቲ ጨርሰው አርኪቴክት የሆኑ የተለያዩ ድርጅት እንትን ላይ ሰሩ፣ ኮሚኒኬሽን ላይ ያጠኑ፣ ግን ፋብሪካ ከፍተው እስከ 100-200 ሰራተኛ ሲቀጥሩ የነበሩት ይሄ ኮቪድ ሲመጣ በአንድ ጊዜ ተመቱ። በአንድ ጊዜ ሰራተኛቸው ማባረር ነበረባቸው። እያንዳንዳቸው ያላቸው ሰራተኞችን ኢቭን ፋብሪካቸውን ህጻናት ማሳደጊያ ሁሉ አስቀምጠው የፋብሪካ ሴቶችን ሰራተኞች ሁሉ ልጆችን ሁሉ የሚያስተዳድሩ የነበሩት በአንድ ጊዜ ተመቱ። ስለዚህ እነዚህን አዚ ክላስተር እንትን ብለን ወደ 3.6 ይሁን 3.5 ሚሊዮን ዶላር ፕሮግራም ለነሱ ሴት አፕ አደረግን እና እነዚህ 12ቱ ሴቶችን 9 ሴቶችና 3 ወንዶች ኢንተርፕራይዝ ኦነርስ እነሱን ሬስኪው ለማድረግ እነሱን ሰራተኞቻቸውን እንዲመልሱ ለማድረግ ወደ 1060 ሰራተኞቻቸውን ያባረሯቸውን መልሰው እንዲቀጥሩ ከዛ በኋላ ደግሞ ያላቸውን ይሄ ልብስ መስፊያ ጨርቅ መስፊያቸውን ወደ ፕሮቴክቲቭ ጊርስ ወደ ማስክ መስሪያ እንዲለውጡት ሪፐርፐዝ ፋብሪካቸውን ሪፐርፐዝ እንዲያደርጉት ሰፖርት አደረግናቸው። ብዙዎቹ አሁን ራሳቸውን ሪፐርፐዝ አድርገው ሰራተኞቻቸውን ቀጥረው ተጨማሪም ቀጥረው አሁን እንደውም ወደ ኖርማል ወደ ድሮ ኤክስፖርት እንትናቸው እየተመለሱ ነው፣ ወደ ድሮ ፕሮዳክታቸው እየተመለሱ ነው። እና ይሄ ትልቁ እንትናችን ነው። ሌላው ቅድም ያነሳውልህ ነው የሬዚሊየንስ ፋሲሊቲ የምንለው ነው። ይሄ 24.6 ሚሊዮን ዶላር ፕሮግራም ሰፖርት ያደረግነው ነው። እነዚህ ወደ 24,000 ጥቃቅንና አነስተኛ ኢንዱስትሪዎችን እነሱን ወደ ስራ ማስገባት ነው። እነሱን በቃ ቶታሊ ከስራቸው ወጥተው በቃ እርግፍ አድርገው ተወብደት ኪራይ መክፈል አልቻሉም። ሰራተኞቻቸውን መቅጠር አልቻሉም። ቀርዶ መስራት አልቻሉም። እነሱን በሙሉ ወደ እንትን ለመመለስ ወደ ስራቸው ለመመለስ የሚደረግ ጥረት ነው። አሁን በተለይ በአሁኑ ጊዜ ብዙዎቹን ስክሪን እየተደረጉ ነው። ፈርስት ኮንሰልት ከሚባለው ድርጅት ጋር ጆብ ክሬሽን ኮሚሽን፣ ከዛ ደግሞ ክፍያ ቴክኖሎጂ ከነሱ ጋር ሆነን አሁን ብዙ አፕሊኬሽን ፕሮሰስ አለ። እስካሁን ወደ 20,000 ወጣቶች ወደ 20,000 ነው 15,000 አፕላይ አድርገው ከነዛ ውስጥ ስክሪን እየተደረገ ነው። በኤሊጂቢሊቲ በሁሉም ነገር እዚህ ላይ ሰፖርት ባንክ ናሽን ዳሽን እና አዋሽ ባንክም እዚህ ላይ ተባባሪ ናቸው። እኛ የምናስቀምጠውን ያህል ፈንድ እነሱም ያስቀምጣሉ። እኛ $15,000 ብናስቀምጥ እነዚህም ባንኮች $15,000 አስቀምጠው የወጣቶችን ኪሳራ ለመጋራት ነው። ባንኮችም ኮንፊደንስ ይኖራቸው ማበደር እንዲችሉ እና እነዚህን ወጣቶች ወደሚቀጥለው ደረጃ እንዲያሻግሩ ነው። እኛ የኮቪድ-19 ማይክሮ ስሞል ኢንተርፕራይዝ ሬዚሊየንስ ፋሲሊቲ እንለዋለን። የማስተር ካርድ ፋውንዴሽን ማይክሮ ስሞል ኢንተርፕራይዝ ሬዚሊየንስ ፋሲሊቲ እንለዋለን። ይሄ ወደ 44,000 ወጣቶችን ጠቅላላ በቃ ሙልጭ ከመውጣት ከስራቸው ከመውጣት እና ወደ አዲስ ህይወት እንዲሻገሩ ከማድረግ 44,000 ወጣቶችን ይታደጋል ብለን እናምናለን። እነዚህ ደግሞ 24,000 ማይክሮ ስሞል ሚዲየም ኢንተርፕራይዝ ማለት አንድ ስሞል ኢንተርፕራይዝ አንድ ማይክሮ ኢንተርፕራይዝ አምስት ሰው እንኳ ቢቀጥር ከ100,000 ከ200,000 በላይ ይሄዳል ማለት ነው። እና ይሄ ነው ትልቁ አንደኛው። ሌላኛው ምናልባት እንዲሁ ላንሳልንና ከሚኒስትሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂ ጋር የምንሰራው ነው። እሱም በኮቪድ ሪስፖንስ ላይ ነው። እሱ ላይ አሁን ዲጂታል ፖርታል ለኮቪድ ሪስፖንስ በኮቪድ እንትን ላይ ኮቪድን ለመከላከል በኮቪድ ሁኔታ ላይ ያሉ ማንኛውንም ኢንፎርሜሽኖች አንድ ቦታ ላይ ከጤና ጥበቃ ሚኒስቴር ጋር በሙሉ ከአጋር የመንግስትና የግል ድርጅቶች ጋር በመተባበር አንድ ቦታ ላይ ዳታው አንድ ቦታ ላይ እንዲሰባሰብ ለማድረግ የሚያስችል ዳታ ሪስፖንስ ሲስተም ዳታ ፖርታል እንዲያዘጋጁ ነበር። ፈንዱ ወደ $887,000 ነው። ሚኒስትሪ ኦፍ ኢኖቬሽን ከተለያዩ መንግስታዊ ድርጅቶች ጋር በመተባበር የሚሰሩት ነው። እንግዲህ ይሄ ነው ትልቁ። እነዚህ ናቸው ትልቆቹ ፈንድ እያደረግናቸው ያሉት ፕሮግራሞች።
በኢትዮጵያ የማስተር ካርድ ፋውንዴሽን ተወካይና የሥራ መሪ የሆኑትን አቶ አለማየሁ ኮንዴን እናመሰግናለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።